እናስጥልን አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ይህንን ድርጅት ስንከፍቱ በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጊያለሽ።
የአዳጊዎችን የትምህርት ሁኔታ በተመለከተ በምሽቱ ዘገባ አለን። ሌሎች ጥንቅሮችም ይዘናል። ኤደን ገረመ መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከአመታት በፊት በህክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተው ሩት ኤንድ ዊንግስ የተሰኘ ገባሬ ሰናይ ተቋም በተመለከተ ያስተናዳነው ዘገባ ቀዳሚው የምናደርገው ነው። ዘገባውን ተከታትለን የምንመለስ ይሆናል። ሩት ኤንድ ዊንግስ ከአመታት በላይ በህክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም አመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጊያለሽ ብዙ ነገር ላይ። ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናደርገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። የሚሄድበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱም ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህን ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰረ ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
የኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ብለን ባለፉት 20 እንደዚህ ዓመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደ ተቋምም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስን ስንጀምር ግን ያልኩሽ ነገር የጀመርን እንደ 10 ዓመት ከዛ በላይ ይሆንናል። ያው ልጆቻችን ምክንያት ሆኑ ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወልፎ ወላጆች ጋር ሆነን ምን ዘጠው ነበር። በዛ መልክ የሞከርነው ያነገ የጎለበተ ይመጣ። አሁን ግን የበለጠ ተቋሙ ያደረግነው በዚህ በሮት ሲንግስ እኛ ምንድን ባል እንደ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የምንይዘው አንዱ እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንዳንዴ ስራ ቋንቋ ኢትዮጵያ ብትቀበል ብዙ ሀገራት ተቀብለዋል። በዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ 80 ሀገራት በዓለማችን ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ የለም። ሰው እሱን ለማድረግ ሞክረን ነበር። ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌል ተቋሙን ትባያለች። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኝነት ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ትሄጂ። ስለዚህ ብዙ ስራ አይፈልግም። ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው።
ሩት ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተረክባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁ ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ወይም ምዘና ብዙ ጊዜ አንሰር አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆን በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመርን ወደ 2 ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማብረር የምንሰራበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
አስከትለን የምናልፈው ወደ ቴክኖሎጂ ነክ ዘገባ ነው። ቆየት ካሉ ዘገባዎች መካከል አንዱ ነው መርጠን የምናቀርብላችሁ። አብሮ የተሰኘ እንዲሁ የደባልነት ሁኔታን የሚያስተዋውቅ አንድ መተግበሪያ ሀብታሙ ስዩም ያስተዋውቀናል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ወስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራሁ ነው።
ሁለታችንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ስለዚህ ልጇ ነበረች ቤት ምናምን ነገር እያፈለገች ነበር እና የዛኔ አቦችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ከሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮ አይዲያ አለ፣ እሷ ትቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ የማውቀው ነገር አልነበረም፣ የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። በጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉ ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም የዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ነው ያደረግነው? አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበር ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክራይ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ እንዳይሆን አትሊስት ለቤት ኪራይ እና ለቤት ቲቪ ተብሎ ከሚሰሩ ሌሎች ተመሳሳይ ተግበራዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆች ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ነው። ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለነበር ደርጋለሁ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱ የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን የሚይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር ለዛ አይ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እንደነዚህ ኮሚቴዎች ግን ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኡስማን ወለላ፣ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም እናመሰግናለን።
አመሰግናለን።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። ተከታዩ ጥንቅራችን ደግሞ በዚህ በውጭ ሀገር ወላጆችና ልጆች እንዴት ሊስማሙ ይችላሉ፣ እንዴት ሊገናኙ ይችላሉ በሚለውን በተመለከተ ስመኝሽ የቆየ ዘገባ አላት።
የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች።
ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ፣ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን።
አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋልጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች።
ወይ ተይ ይበዛል አታስቢው ነው የምትባለው።
ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው?
ስሊፖቨር አይቻልም። አንዳንዴ ውሽ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ፣ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከ16-15 ዓመት በኋላ ገባኝ።
እንዴት
እንደሚከት በቃ እናቴን ሳወራት ትነግረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ። ግን ሳድግ በቃ አንደርስታንድ አደረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ።
ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ ማህሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ ማጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል።
በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከፊት ውስጥ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቢከስ ሰውነታቸውም የተለወጠ ነው። ድገት አለ በጣም ኪሪየስ ናቸው ነው የኛ ቤተሰቦች እንግዲህ በደፈነው ነው ይህን ነገር አድርግ አታደርግ ነው ይሆናል አይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ሶርቴስ ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ ክሪኪለም ሁሉም ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ።
በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ህግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል።
እኛ ኮሚኒቲ ውስጥ ፕሬስድ ነኝ ቢል አሁን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም ወይ መጥፎ መንፈስ ነው የሚባለው በቃ ምንም ወላጆቻቸው አይረዱትም ልጆቻቸው ደግሞ በዛ ልክ በቃ እራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉን ነገር ተሸክመው ወላጆቻቸውንም ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉትን ሁሉ ማድረግ ይችላሉ። አንዳንዴ በቃ ይበዛባቸው ደግሞ የማይሆን ምሳሌ ላይ ይደርሳሉ ማለት ነው።
ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል።
ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት፣ ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ። ብዙ ጊዜ ትንሿ ችግር ጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይርቃሉ ሳያውቁት። ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው ወላጆቹም ወላጆቻቸውም ልጆቻቸው እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክ የሚሆን ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም።
መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ።
ልጆቹም ወላጆቹም መግባባት አለባቸው፣ መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይህን ነገር ካልኩ ወይስ እንደዛ አይባልም ከተባልኩ በቃ እደብቃለሁ ስሜቶችን። ግን ዝም ብዬ ፍሪሊ ማውራት ስለምችል ቤት ውስጥ በቃ እናወራለን። ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን ሁለታችንም።
እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው።
ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው ምን እንደሚያስቃቸው ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ። አለመነጋገር ኮሚኒኬሽንም በቃ እየሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል።
ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት 8 ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከ3000 በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች።
ቀስ ብለሽ ኤክስፕሌን ብታርጊ ድምፅሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል።
ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር አብሮኝ ነበረ። ሰላም ጤና ይስጥልን። ደህና ደሩ።